አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 14 አስምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
የበደነው ምድሩ የተክና ነው ቤቱ የተነቃቀለው አጥሩ በርፍረተ የተደረመተው ጎጆ አፈር ቤት ጎዳናው መጓዣው ያማረ ባስፋልት የደግና ነው ደሙ የፈሰሰበት 4 ኪሎ ሃውስ የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደምነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተፈፎ ባናቱ ባናቱ ከሚያዛንስቶ ከካቱ የሚታወስበት ተፈቶ ሃውቱ ተከባብሮ መኖር ተፈቃቅሮ መኖር ከቃተባገሩ ይጥፋል አባራው ይደለባበጣል የላዩ በስሩ ይቃጠላል እንጂ ይጥፋል አፈሩ የማን ሻጥ ከላዩ የማን ደም ከፈሩ ማንም ለቤቱ የሚሰራ ሞት አድቦ ተቀምጦ ዝም ታለም እየየ ዝም ታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያልቆት ይቺን ቀን አንገቴ እንደፍቼ ለላፋት በሚል አጉል ሰበብ በሚል አጉል ልጸት ለቆየት ደግነው ሁሉም ታለፈና ሀገር ሞታ የናት ጥፋሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋ ጃያችን ያድዋው አርበኞች የማይጠው ዘመት የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ተረተረው ቤቱን አፈረሰው እጃን ደተናንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጥፋል አባራው ይገለባበጣል የላሙ በስር ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም የሀገር ስሪቱ ከመጽሐፍታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሐበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 14 ልጅ ገብርኤል ወጣቱን ሹም እንዲህ መስሪ ተግባራቸውን በሌላ ቦታ እንዲፈጽሙ ሲያስማማው እንደምንም ብሎ እኔን የሚያስተነቅቀበት ጊዜና አጋጣሚ ሊያገኝ እንደሚችል አምኗል። ይሁን እንጂ ልጅ ገብርኤል እንዲህ ፍጹም ተረጋግቶ በመንገዳችን መቀጠል አለብን ብሎ ሲለኝ ከመጀመሪያው ጊዜ ጀምሮ ተጠረጥረው የነበረውን ነገር የበለጠ እንዳምንበት አደረገኝ። ሽፍቶቹ ቀስ እያሉ በቡድን በቡድን እየሆኑ ከኛ ፈንጠር እያሉ ለመሄድና ጥሩ መከታ ቦታዎችን ለመያዝ ሲሞክሩ ካየሁበት ጊዜ ጀምሮ ጥርጣሬ ገብቶኝ ነበር። አሁን ለጆል ደገብሬ አረጋግጣልኝ ወደፊት ዲየ ለወታደሮቻችን ተዛዝ ሰጣው በዚህ ጊዜ ባላምባራስ ኪዳነ ማርያም ፈጠን ብለው ወደኔ ተጠግተው ለራሳቸው እንኳ በቅጡ በማይሰማልን ኮስተር ብለው ተጠንቀቅ ጌታ እነዚህን ትግሬዎች እኔ የነሱን ሸር መሽጠፍቶኝ የሆነ መሰሪ ነገር አስበዋል አሉኝ ባላምባራስ ኪዳነ ማርያም ምናልባት ታክስ ቢከፈት እንኳ በገዛ ሰውነታቸው ከጠራት ጥይቶች ሊከላከሉልኝ የቆረጡ ይመስል ልክ እንደ ተቆራኙ ፍየሎች ወይም ልክ እንደ ተጣበቁ ሰዎች ነበር በጣም ተጠጋግተን የምንራመደው ለጆል ገብርኤል አሁን ክርክሩን አቁሞ ፈጠን ይያለ ወደኔ ገሰገሰ ያወጣት ሹምም በሴንቲሜትር ልዩነት ኮቴውን ተከትሎ ከኋላው በፍጥነት ይራመዳል ለጆልዴን ቀናብ እየሳየው በፊቱ ላይ የሆነ ነገር የሆነ ታላቅ ነገር ሊነግረኝ እንደሚፈልግ በግልጽ ይነበባል ይሁን እንጂ ወጣቱ ሹም ፋታ ሳይሰጥ እንደ ጠላ ስለሚከተለው አንዲት ቃል መተንፈስ እንኳ አልተቻለውም ለጆልዴ አይናገራት አይተንፈሳት እንጂ የተታሰበልን ድግስ መጀመሪያውኑ ገምቼ ነበርና አሁን በደንብ ገባኝ እንዲህ ወደ መታረጃችን ቄራስና ዘግም ከሩቅ የአውሮፕላን ድምጽ ሰማን አውሮፕላኖቹ እየቀረቡ ሲመጡ የበረራ አቅጣጫቸው በእኛ አናት ላይ አደረጉት አውሮፕላኖቹ ባናታችን ላይ እንዲህ መብረር ሲጀምሩ አንዳንድ ወታደሮቻችን ፈጥነው ወደ ቁጥቋጦዎች ውስጥ ሲገቡ ለጆል ደገብሬ ፍጹም ተቆጥቶ በኃይለኛ ድምጽ ወደፊት አለና ወታደሮቹ ሳይበታተኑ መንገዱን ይዘው ወደፊት እንዲሄዱ እየጮኸ አዘዘ አዎ የአውሮፕላኖቹ አብራሪዎች በቀላሉ አይተውን ዝቅ ብለው በመብረር በመትረየሶቻቸው ሊለቅሙን ይችላሉ ወይም በቀላሉ በሁለትና በሶስት ቦምቦች ሊያጋዩን ይችላሉ ጌታው አይዞህ በርታ ልንደናበር ፈጽሞ አይገባም ሲለኝ ለጆል ደገብሬ አሁን ከአውሮፕላኖቹ የከፋ ነገር እንደተደገፈልን ገባኝ እድለኞች ነን የጣሊያን አውሮፕላን አብራሪዎች አላዩንም አንዴ ዞረውን ተመልሰው ወደ መቀሌ በረሩ እነዚህ አብራሪዎች ሳይፈልጉና ሳይመኙ እነሱ ሊያደርሱብን ከሚችሉት አደጋ እጅጉን በጣም ከከፋ አደጋ አዳኑን ልክ አውሮፕላኖቹ እየቀረቡ ሲመጡ የደጃዝማች ኃይለ ሥላሴ ቡክሳ ሰዎች በያቅጣጫው ተበትነው ነፃ መንገድ ለቀቁልን ወጣቱ ሹምም መቼና ወዴት አቅጣጫ እንደሆነ ባላውቅም ተሰውሯል ይችን አጋጣሚ ልጅ ወልደ ገብርኤል በመጠቀም ጠጋ ብሎ ባጭሩ ስለሚጠብቀንና ስለተደገሰልን አደጋ አስረዳኝ ወታደሮቻችን ላይ ቶሎ ቶሎ በሉ እያለ ጮህባቸው እንዲህ ጮክ ብሎ ቶሎ ቶሎ ጎበዝ ቶሎ ቶሎ እያለ ከፍተኛ ግፊት አድርጎ ወደፊት እንድንሮጥ አደረገን በዚህ ሩጫችን ገፍተን ትንሽ እንደራቅን ከፊታችን አንድ ጥቅጥቅ ያለ ጫካ ስላገኘን ወዲያው ወደ ጫካው ውስጥ ገብተን ትንፋሻችንን ለማዋጥ ሞከርን እንዲህ ከዚህ መንቀሳቀሻ ከሌለው ጫካ ውስጥ ስንገባ እነዚያ መሰሪ ሽፍቶች ያሰቡትን ትተው ወደ ሰፈራቸው እንደሚመለሱ ገመትኩ እናም የልጅ ወልደ ገብርኤልን ጉትጎታ ችላ ለማለትና ጥቂት ጊዜ ለማረፍ ሳቅማማ ሽፍታ ሽፍታ የታባቱ ግን ሽፍታ እያለ የሚጮህ ድምፅ ሰማሁ ወዲያው አንዲት ጥይት ጮኸች የጥይቷን ብቸኛ ጩኸት ተከትለው ሌሎች ጠመንጃዎችም ተናገሩ በዚህ ቅጽበት ከጥቂት ጊዜ በፊት ሰላም የሰፈነባት ወፎች የዘምሩባት የነበረች ድንግል ጫካ ወደ የጦርነት አውድማነት ተለወጠች ከያቅጣጫው የጥይት ቁርምታ ያንባርቃል እስካሁን ከፊቴ በሰላም ይሄዱ የነበሩ ወታደሮች ለጥቂት ጊዜ ራስ ቀላቸውን ያዝያደርጉና ወደ መሬት ዝልፍልፍ ብለው ይወርዳሉ ይወድቃሉ። ከያቅጣጫው ከየቁጥቋጦው ስር ትንሽ ጉመሳው ጭስ ብንያለ ሲወጣ ጠላት የመሸገበትን ቦታ ስለሚያጋልጥ ወታደሮቻችን ጭሱን ተከትለው የሽፍታውን ወታደር በመሸገበት ያስተኙትና እንደሁል ጊዜው የታባቱ ደሞ ሽፍታ ይላሉ። ልክ ሰጋው እንደማይበላውሬ እየቆጠሩት እንዲህ ተክሱ ተፋፍሞ መሬት ቁና በሆነችበት ሰዓት ባለም በራስ ከመሸጉበት ተነሳው ጌታው ተነስ አሁን ነው ጊዜው አሉና ጣታቸውን ቀስረው አንድ ገደል ያሳዩኝ ወደዚያ ገደላማ ቦታ ሮጠን እንድንጠጋ ክንዴን ይዘው ከመሽጉ እንድወጣ ይረዱኝ ሞከሩ። አሁንም በመሸኩበት ቁጥቋጦ ውስጥ ሆኜ ሽጉጤን ጥይት እየሞላሁ ተኩስ ስለነበር የሰማዋቸው ወይም መሄድ የማይፈልግ መስሎ ስለተሰማቸው ይጎትቱኝ ጀመር። ቶሎ በል ጌታው ከዚህ መሄድ አለብን ቶሎ በል ተነስ አሉኝ። አሁንም ክንዴን ጨምድደው እንደያዙ አዎ ባለምበራስ ኪዳነ ማርያም እውነታቸውን ነው ሽፍቶች በብዙ ጥፍ ወታደሮች ይበልጡናል። አስፈላጊ ሆኖ ካገኙትም ተጨማሪ ኃይል መጥራትም ይችላሉ። እና እዚህ ጫካ ውስጥ መሽጎ እስከ መጨረሻው ሰዓት መጠዛጠዙ ዋጋ የለውም። እናም ወደ ገደሉ ከባላምበራስ ኪዳነ ማርያምና ከወታደሮቻችን ጋር መሮጥ ጀመር። በዚህ ተኩስ መሃል ፈረሶቻችንና በቅሎቻችን ተደናብረው ወዲህና ወዲያ ይሮጣሉ። በተባራሪ ጥይት የተመቱ እንስሳት እዚህም እዚያም ወድቀው የሞጣር ያጠራሉ። የኔም ከሲታ በቅሎ ክፉኛ ቆስዳ ስለነበር ከስቃይዋ በሽጉጤ ገላገልኳትና ሮጬ ገደሉን እንደ ዝንጀሮ መዋጠጥ ጀመርኩ። ግንባር ቀደሞች ወታደሮቻችን ከገደሉ ጫፍ ላይ ሌላ ውጊያ ውስጥ ገብተዋል። ከታች ገደሉን ገና በመውጣት ላይ ያሉት ደግሞ በታላቅ ጀግንነት እየተከላከሉ አንዱ ለሌላው የሽፋን ተኩስ እየሰጠ ገደሉን ወጣን። ገደሉን ከወጣን በኋላ ከፊት ለፊታችን ካለ ቁጥቋጦ ውስጥ መሽገው ወደፊት እንዳንገፋ አደረጉን። ከታች ከገደሉን ስር እየተከተሉን ነው። እንዲህ ከላይ ታች ተከበን ባለንበት ቅጽበት ወታደሮቻችን በቁጥቋጦ ውስጥ ባለነጭ ሸማ ሽፍታ ውልብ ሲል አነጣጥረው ከመሬት ይደባልቁትና የታባቱ ሽፍታ ይላሉ። ያንዳንዱ ታልሞ የተተኮሰ ጥይት ኢላማውን ሲመታ በእንዲህ አይነት ጥቂት ስንጠዛጠዝ ቆይተን ሽፍቶቹ በሹማቸው ትእዛዝ ማፈግፈግ ጀመሩ። እኛ ሽፍቶቹን እያባረን የመደብደብ ዓላማ አልነበረንም። የኛ ብቸኛው ዓላማ ያለምንም ግጭትና ደም መፋሰስ በተቻለ ፍጥነት ከራስ ሙሉጌታ የጦር ሰፈር መድረስ ነበርና የሚሸሹትን ሽፍቶች ትተን በጉዟችን ቀጠል። እነዚህን ሽፍቶች በዚህ መልኩ አባረን ተገላግለን ወደፊት ስንገሰግስ ከፊት ለፊታችን ሌላ የቀድሞዎቹን የሚመስሉ ያደፈ ሸማ የለበሱ የታጠቁ ብዙ ትግሬዎች ገጠሙን። እነዚህ ሽፍቶች ለሁለት ተከፍለው ግማሾቹ በአቋራጭ ቀድሞ መንገድ መዝጋታቸው ይሆን? ግን ሌላ ምንም አማራጭ የለንም ወደፊት ከመጥፋት በስተቀር። እና አሁንም ወደፊት እንሮጣለን። ከፊት ለፊታችን የችፍርግ ያህል ከፍታ ያላት ከለላ ነገር ስናገኝ እንወድቅና ተኝተን እንታኮሳለን። ግንባር ቀደሙ ጦር ሲተኩስ ከኋላ ያለነው እንቀድምና እንደገና ወድቀን እንመሽግና ተኩስ ስንከፍት ከኋላ ያሉት ወደፊት ቀድመው ይመሽጋሉ። እንዲህ ሁለት ሶስት ቦታ ተከፍለን አንዱ ቡድን ለሁለተኛው ሁለተኛው ለሶስተኛው የሽፋን ተኩስ እየሰጠ ወደፊት ገፈገስ። በዚህ መልኩ ስንሮጥ ስንወድቅ ስንነሳ እንደገና ስንሮጥ ልባችን እንደ ከበሮ እየደለቀና ሳንባችን ጉሮሯችን ስር ሊወተፍ ደርሶ ከተራራው ጫፍ ደረስ። አሁን ከፊታችን በመበተላይ ያሉትን ይያባረን ወደፊት ስንገፋ ከፊት ለፊታችን አንቲት መንደር ተደነቀረች። ከዚህ መንደር ጎጆች ውስጥ ወንዶቻቸው መሳሪያቸውን ይያቀባበሉ ወደኛ መተኮስ ጀመሩ። አንዳንዴ የሚተኩሷቸው ጥይቶች ባናታችን ላይ ሽው ብለው ያልፉ ነበር። ጠላቶች ወይስ ወዳጆች? ለቅጽበት ያህል ቆም ብዬ አሰብኩ። ብዙ ለማሰብና ለመፈላሰፍ ግን ጊዜ የለም። ከቀኝም ከግራም ከጀርባችንም ከፊታችንም ጠላቶች እየራወጡን ነው። ያለን አማራጭ አንድ ብቻ ነው፣ ወደፊት መግፋት ብቻ። ያለምንም ትዕዛዝ ወታደሮቻችን ወደፊት ገፉ። የወታደሮቻችን ሹም ባላምባራስ ኪዳነ ማርያም አሁንም ከጎኔ እየሮጡ ናቸው። ልጅ ወልደ ገብርኤል ከኋላዬ እየሮጠ አንዳንዴ ዞር እያለ ወደ ኋላው ይተኩሳል። ወደፊት ገፍተን ወደ መንደሩ ስንሮጥ መንደርተኞቹ በጥይት ተቀበሉን። ቢሆንም ከመንደርተኞቹ ተኩስ ምንም አደጋ ሳይደርስብን ወደ መንደሯ ተቃረብን። በርጫችን ገፍተን ወደ መንደሯ መሃል ስናመራ ከመጀመሪያዋ ጎጆ በራፍ ላይ አንድ ጎልማሳ መሳሪያውን ወድሮ በኔ ላይ ሲያነጣጥር አየሁት። ግን ዋጋ አልነበረውም። ሽጉጤን ወደ ጎልማሳው እስካዞር ይቀድመኛል። እንዲህ ባለቀች ሰዓት ጎልማሳው የጨበጠውን ምላጭ ሳይስብ ጠመንጃውን ወደፊት ጥሎ እሱ ወደ ጎጆው ተከነበለ። እስከዛሬ ማን ሕይወቴን እንዳተረፈ አላውቅም። ግን ያ ሰው አንበሳ ተኳሽ ነበር። በአንድ ምት ግንባሩን ነድሎ ፈት አድርጎታል። ብዙን ጊዜ ሳላጠፋ ከሌላ አላሚ ዓይን ለመሰወር ተወርጉሬ ከጎጆዋ ግርግይ ስር ተኛው። እንዲህ ጎጆዋን ተከልዬ ሽጉጤን እንደወደርኩ በጎጆዋ አንዲት ሴት ልጇን እንዳዘለች እጆቿን ወደ ላይ አንስታ መታ ከፊቴ ተደፋች። እናትየዋ ትጮኻለች። ያዘለችው ልጅ ምርር ብሎ ያለቅሳል። ወዲያው ጠቅላላው መንደር ጩኸት በጩኸት ተደበላለቀ። ብዙዎቹ ፈረንጆች ፈረንጆች እያሉ ይጮኻሉ። ምናልባት ጣሊያኖች መስለናቸዋል። ይህን ስህተት ማስተባበያም ሆነ ማስረጃ ጊዜ የለንም። የራስ ካሳ ወታደሮች መሆናችንን መናገር በቂ ነበር፣ ግን ሰሚ የለም። እንዲህ መላው በጠፋ ሁኔታ ላይ እንዳለን የመንደሯ ሹም ከልጃቸው ጋር ወደ እኔ ቀረብ ብለው ሰላምታ ከሰጡኝ በኋላ የሆነ ነገር ሲናገሩ ልጃቸው ተቀብሎ በተሰባበረ ጣሊያንኛ፣ አባቴ ከጥንት ጀምሮ የጣሊያኖች ወዳጅ በመሆኑ አሁንም ወዳጅ ነውና መንደሯን ያለምንም ማንገራገር ለጣሊያኖች ያስረክባል አይነት ነገር ነገረኝ። ለሹሙ ልጅ ይህ ታላቅ ስህተትና ያለ መግባባት መሆኑን ላስረዳው አስቤ ሐሳቤን ቀየርኩና ወደፊት አልኩ። ጊዜ ማጥፋት ነው። ከነዚህ መንደርተኞች ሺ ጊዜ ይበልጥ የከፋ ጠላት በጀርባችን አዝነናልና መንደሯን ለቀን ወደፊት ሮጥን። በዚህ መልኩ ይችን መንደር ለቀን ቁልቁል ሮጥ መንደሯን አልፈን ጥቂት እንደሄድን ከአንዲት አነስተኛ አፋፍ ላይ ደረስ። ከአፋፉ ስር እታች ጥቅጥቅ ያለ ጫካ አለ። ወደ ታች ለመውረድም ብዙ የማያስቸግር የሰርጥ መንገድ አለውና ጊዜ ሳናጠፋ በዚያው ሰርጥ ወርደን ከሚከተሉን ሽፍቶች ዓይን ለመሰወር ገና ሰርጡን ከመውረዳችን ከፊት ለፊታችን ሌላ ባለነጭ ሸማ የታጠቀ ሰራዊት መሽጎ ጠበቀን። አሁን ከራስ ካሳ የጦር ሰፈር የወጣሁበትን ቀን መርገም ጀመርኩ። ለደቂቃ እንኳ ያለ ጠላት የምንተነፍስበት ቦታ በመጥፋቱ ካቢያዲ እግሬን የነቀልኩበትን ቀን በሆዴ እየረገምኩ ከፊታችን መሽገው ከሚጠብቁን ታጣቂዎች ጋር ተፋጠን እንደቆም አንድ تفانا رزم ياله قد سمات اقور سو بهاي لسلاسي عملاك على وديو لجول ده قبريل سيمالس بنقص عملاك اتتكسو وغنوشنن كذيك يلجول ده قبريل مصبو على ياو قد سمات اقور كسيب تاسوي وطابلو مصاريون اكبابلو انددقنا ماناتشو يماناتشو سيل طيقة لجول ده قبريلم يراس كاسا وتدرشنن ينقصنا قستون فرنج عجبن ودراس ملقيتاية طول سفر ايهرننو علونا كتلو بزي من قداتشن بشكتوش متقاتاتشننا يالا ارس اندم من نقوال اترداو يهوننجي يقف سمات اقور كاسيتاشم والدين لام نوال شالم اندم كازنو كالالاوستن ودفيت اندم نتقا عززو انيام منم اماراج يلنم اندم نزينيو شو بيانس اسكاول منم هايلكال سنقرو آل سمانات شو منا بچا كسيتاو شوم اندازازو كلات شنم ودفي امران بزي ملكو ودفي سنقفا يشمو والتدرو تشم يتقبابلت امن جات شون اندو الدرو النسوم بزقتا ودفي قفو በመካከላችን ክላችን 2 ሜትር የማይሞላ ርቀት ሲቀር ሁላችንም ቆም በእነዚህ የሹሙ ሰዎች ፊት ምንም አይነት የጠላትነት ስሜት አይነበብም ወዲያው ከሲታውና ገርስማ ጸጉሩ ሹም ወደፊት መጣና እጄን ለቀማርጎ አጥብቆ ጨበጠኝ ሹማቸውን ተከትለው የሹሙ ወታደሮችም በሸማቸው ጫፍ መዳፋቸውን እንደመሸፈን ይያሉ የኛን ወታደሮች መጨበጥ ጀመሩ ራ ያልደረሳቸው የሹሙ ወታደሮች ዙሪያውን ከበቡን ሹሙና ልጅ ገብርኤል በእናታቸው ቋንቋ በትግርኛ ረዘም ላለ ጊዜ ሲያወጉ ቆይተው ልጅ ገብርኤል ወደ እኔ ተመልሶ ከሲታውና ገብስማ ጸጉሩ ሹም ያጫወተውን ይነግረኝ ጀመር ይህ ከሲታና ገብስማ ጸጉር ሹም ቀኛዝማች ወልደ ጊዮርጊስ ሲባል ከሶስት መቶ በላይ ወታደሮቹን ዛሬ በማለዳ አሰባስቦ ራስ ሙሉጌታ እንዲረዳ ሲገሰግስ በመንገድ ላይ ተኩስ በመስማቱ እዚህ እግዜሩ ረሳት ቀበሌ ድረስ ጣሊያኖች የመጡ መስሎት በመገረም መሽጎ ሲጠባበቅ እኛን በማግኘቱ መደነቅ ብቻ ሳይሆን እጅጉን በጣም መደሰቱንና መንደሩም ሩቅ ስላልሆነ ወደዚያ እንድንሄድ መጋበዙን አጫወተን። ፍጹም ወንድምነት በተሞላበት ሁኔታ ቀኛዝማች ወልደ ጊዮርጊስ ፍጹም ወደማትርቀው መንደሩ ይዞን ሄደ። የቀኛዝማች ወልደ ጊዮርጊስ መንደር በበርካታ የሳር ጎጆዎች የተሞላች ሆና እያንዳንዷ ጎጆ ከሌሎች ጎጆዎች በመጠነኛ ርቀት በራሷ የካባ አጥር የተከለለች ነች። ምዕራፍ 29 ለሁለት ቀን የአርበኞች መሪ። ከቀኛዝማች ወልደ ጊዮርጊስ ጋር በመንደሮቹ መሃል ጥቂት ስንሄድ ቆይተን ከመንደሯ በስተመጨረሻ ላይ አንድ ከሌሎች ጎጆዎች ብዙም የማትለይ ሆና ግቢዋ ሰፋ ካለች ጎጆ ስንደርስ ቆም አሉና በልግባ ጌታው አሉኝ። እኔ የአጥሯን በር ሳልፍ ከኔ በኋላ ባላምባራስ ኪዳነ ማርያምና ልጅ ወልደ ገብርኤል ተከተሉኝና የቀኛዝማች መሪነት ወደ ጎጆ ገባን። የቀኛዝማች ጎጆ ጨለምለም ከማለቷ ውጪ ውስጧ በጣም ማራኪና ቀዝቀዝ ያለ አየር የተሞላች ነበረች። በጎጆዋ ውስጥ ሁላችንም ገብተን መስተናገድ ስለማንችል አብዛኛው ወታደር በጎጆዋ ታዛ ተቀመጠ። ጎጆዋ ውስጥ አጎዛ እየተነጠፈልን ከተቀመጥን በኋላ የቀኛዝማች ሁለት አሽከሮች በብዙ መሶቦች እንጀራና በጣም የሚያቃጥል የበርበሬ ወጥ አቀረቡልን። ተርበን ስለነበር ምንም እንኳ እኔ ወጡ ክፉኛ ቢያቃጥረኝም ያለምንም ይሉኝታ የቀረበልንን ጥርግ አርገን በላን። እነዚሁ አሽከሮች ማለፊያ ጠጅ አቅርበውልን ስለነበር ተጋግሜም ጠጣው። ማዕድ ተነስቶ ጥማታችንንም ቆርጠን ዋንጫችንን እንደጨበጥ የመንደሯ ሽማግሌዎች ወደ ቀኛዝማች ጎጆ ጎራ ማለት ጀመሩ። የመንደሯ አባወራዎች ከጎጆዋ ደጃፍ አካባቢ ግማሾቹ ደረቁ መሬት ላይ ተቀምጠው፣ ሌሎቹ ደግሞ ወደፊት ገፋ ብለው የጎጆዋን ምሰሶና ወጋግራዎች ተደግፈው እንደቆሙ በኢትዮጵያና በሕዝቧ ላይ ስለወረደው መከራ ያወሩኝ ጀመር። ዋይ ዋይ ፈረንጅ ጌታ፣ ዋይ ፈረንጅ ፈጣሪን በደልነው መሰል በአገራችን ላይ መከራ ወረደብን። ትናንት ከትናንት ወዲያ አጥብቀው ሰላም ይባባሉ የነበሩ፣ ትናንት ከትናንት ወዲያ ይከባበሩ የነበሩ፣ ትናንት ከትናንት ወዲያ ልጄን ለልጅ ይባባሉ የነበሩ፣ ዛሬ ጊዜው ቢከፋ ገና ከሩቅ ሲታየው ያለምንም የረባ ምክንያት እርስ በርስ ይታኮሳሉ፣ ይገዳደላሉ። አየህ ጌታው፣ ይኸው እኛስ ራሳችን እንዲሁ ይህንኑ መከራ ፈርተን ወደ ጓሮም ስንዞር መሳሪያችንን ታጥቀን አይደል? ለምን ለምን ለምን? እኔ መልስላቸው መስል የመንደርተኞቹ ያለማቋረጥ ጥያቄያቸውን ደረደሩት። ግን መንደርተኞቹ የኔንም መልስ ሳይጠብቁ ራሳቸው ይመልሳሉ። ጌታው ምን ይደረግ ብለው ነው? ጊዜው ከፋ፣ መንግስት የለ፣ ንጉስ የለ፣ ንጉሱንም አጤውንም ገደሏቸው፣ ጌታችንንም ራስ ስዩምን ገደሏቸው። እንግዲህ ንጉስ የለም፣ መንግስት የለም፣ ህግ የለም። እንዲህ በከፋ ጊዜ አይ አምላካችን ምን በድለን ይሆን? ሌላም ሌላም ብዙ ሮሮዎችን መንደርተኞቹ አሰሙ። ሁሉም በአብዛኛው ደጋግመው የሚያወሩት መንግስት ስላለመኖሩ፣ ህግ ስለመጥፋቱ፣ ስለ አጼውና ስለ ራስ ስዩም መገደል ነው። ይሄ የቀኛዝማች መንደርተኞች ያልተጨበጠ ወሬ ደግሞ ልጅ ወልደ ገብርኤልን ክፉኛ አስቆጣው መሰለኝ። በጣም ከፍ ባለ ድምፅ በመንደርተኞቹ ላይ አንባረቀባቸው። ራስ ስዩም አልተገደሉም፣ ፍጹም ጤና ናቸው፣ ከጥቂት ቀናት በፊት አናግሬያቸዋለሁ ብሎ ሊያስረዳቸው ሞከረ። ግን ያመነው አንድም ሰው አልነበረም። አይ ጌታው፣ ይኸው በነጭ ወረቀት ተጥፎ የለም ራስ ስዩም ሞተዋል አለ። ምሰሶውን ተደግፎ ብዙ ጊዜ ወደ እኔ አይኖቹን እያቁለጨለጨ የሚያወራው የመንደሪቱ አንድ አባወራ። ቀጥሎም ከጥብቆ ውስጥ አንዲት ብጣሽ ወረቀት አውጥቶ ለእኔ ሰጠኝ። በእውነቱ በጣም ጥሩ ሁኔታ በሸጋ ትግርኛ አምራ አስመራ ውስጥ የታተመች ወረቀት ነች። ጣሊያኖች እንዲህ በየጊዜው በሚበትኗቸው ወረቀቶች አብዛኛውን ሕዝብ ወደ ማሳመኑ እየተቃረቡ ነው። አሁን የቀኛዝማች ወልደ ጊዮርጊስ መንደር ገባር ከሆኑት አንዱ አባወራ ያቀበለኝ ወረቀት ጠቅላላ ይዘቷ መንደርተኞቹ ያሉትን ያጠቃልላል። ጣሊያኖች ለትግራይ ሕዝብ በሚበትኑት ወረቀት ላይ ሕዝቡ ወደፊት በመግፋት ላይ ባለው የጣሊያን ጦር ላይ እጁን እንዳያነሳ እያሳሰበ እያስፈራራ በኢትዮጵያ ምድር መንግስት እንደሌለና አጼው በጣሊያን አውሮፕላኖች ቦምብ ተደብድቦ መገደሉን አትቶ ጣሊያኖች ሰላምና መረጋጋት በመላው ኢትዮጵያ ለማስፈን በእግዚአብሔር ተልከው መምጣታቸውን ይገልጻል። ትልቅ ውሸት ነው። ሁላችሁም እንደምታውቁት ይህን ወረቀት የሚበትኑት የጣሊያን አውሮፕላኖች እንጂ የኛ አይደሉም። ለነገሩ እኛስ አውሮፕላን ከየት አመጣን? ንጉሠ ነገሥቱም ፍጹም ጤና ናቸው። ከነጦራቸው ከደሴ ተነስተው ወደ ኮረም ጉዞ ከጀመሩ ሰንብተዋል። በቅርብ ቀን ሰሎይ ይደርሳሉ አለ ልጅ ወልደ ገብርኤል። ይሁን እንጂ አንድ የመንደሩ ሽማግሌሽም በልጅ ወልደ ገብርኤል ንግግር አለ መስማማቱን ራሱን እየነቀነቀ እስካሁን ተቆማቶ ከተቀመጠበት ተነስቶ ነገሩ ምንም ፋይዳ የሌለው ጉዳይ መሆኑን ማሰት ጀመረ። ሽማግሌውም ምርር ብሎ አጣይም እንደ ልጅ ወልደ የተጻፈው እኮ በእኛው ቋንቋ በትግርኛ ነው የጣፈውም የኛው ሰው ትግሬ ነው አለ። በየካቲት ወር ኢጣሊያን አውሮፕላኖች በተለያዩ የኢትዮጵያውያን ቋንቋዎች በተጻፉ ወረቀቶች መላውን የኢትዮጵያን መሬት አጥለቅልቀውታል። እነዚህ በራሪ ወረቀቶች ጠቅላላ ይዘት በውሸት የተሞላ ቢሆንም ከሞላ ጎደል ብዙ ኢትዮጵያውያንን ማሳመን ችለው ነበር። ንጉሠ ነገሥቱ ሞተዋል፣ መንግሥት የለም የሚለው ደረቅ ውሸት በመላው ኢትዮጵያ ተዳርሷል። ኢትዮጵያውያን ይህን ውሸት የሚያስተባብሉበት ምንም መንገድ የላቸውም። እንግዲህ መንግሥት ከሌለ ሕግም የለም፣ ሕግ ከሌለ ደግሞ የኃይለኞችና የጠንካሮች ሕግ ይመጣል። ኢትዮጵያውያን በፍርድ ቤት ጉዳዮቻቸውን መፍታትና መዳኘት ትተዋል። እርስ በርሳቸው በተገናኙበት ቦታና ባገኙት አጋጣሚ ሁሉ ችግራቸውን በኃይል መፍታት ጀምረዋል። ወንድ ልጅ ጎጆውን መሳሪያውን ሳይታጠቅ መልቀቅ የማይታሰብ ነገር እየሆነ መጥቷል። እዚህ ግባ በማይባል ትንሽ ጭቅጭቅ በተነሳ አምቧጓሮ የሰው ሕይወት ይጠፋል። ሟች ቤተሰቦች ሕግን ሳይጠቀሙ ተከታትለው ደም ይበቀላሉ። ሰዎች በተገናኙ ቁጥር መገዳደል ጀምረዋል። በዚህ ክፉ ጊዜ ማንም ሰው የትኛው ቀማኛና ሽፍታ የትኛው ደግሞ ሰላማዊ ሰው መሆኑን ለይቶ ማወቅ ተቸግሯል፣ ወይም ደግሞ መለየቱ ፈጽሞ አይቻለውም። በየካቲት ወር 1928 ዓመተ ምህረት የኢትዮጵያና የሕዝቦቿ መከራ ይህን ይመስል ነበር። ይህን እያሰብኩ ቀኛዝማች ወልደ ጊዮርጊስ ከጎጆዋ ከወጣ በኋላ እንቅልፍ ወሰደኝ። ብዙም ሳልተኛ ከጎጆዋ በራፍ አካባቢ የሚጨቃጨቁ ሰዎች ድምፅ ቀሰቀሰኝ። ወዲያው ገብስማው ጸጉር ቀኛዝማች ወልደ ጊዮርጊስ በጣም እያዘኑ መጥተው ጌታው ተነስ፣ አደጋ መጥቷል፣ ቶሎ ከዚህ መንደር መጥፋት አለብን አሉኝ። አንድ የቀኝ አዝማች ታማኝ ወታደር ትናንት ቀኑን ሙሉ መከራችንን ሲያበሉን የዋሉት ሽፍቶች ወደ መንደሯ ተጠግተው መመሸጋቸውንና ጎህ ሲቀድ አደጋ ሊጥሉብን መዘጋጀታቸውን ዘርዝሮ እንደነገራቸው ቀኝ አዝማች ወልደ ጊዮርጊስ አስረዱኝ። ቀጥለውም ጌታው፣ እነዚህ ሽፍቶች ምንም ኃይል አያግዳቸውም። ትላንት በተካሄደ ተኩስ ሹማቸውንና ሌሎች አምስት ወታደሮቻቸውን አጥተዋልና በቶሎ እንዲህ በጨለማ ሳይነጋ ቀድመን ተዚህ ገላጣ መንደር ርቀን ወደ ተራራው ጫፍ ወጥተን መመሸግ አለብን አሉኝ። አሁን አመራው። አይሆንም፣ የትም አንሄድም፣ እዚሁ ሆነን እንገጥማቸዋለን አልኩ። ቀጥዬም ቀኛዝማችን፣ እርሶ 300 ወታደሮች አሉት፣ እኔም 50 አሉኝና ብዬ ንግግሬን ሳልጨርስ ቀኛዝማች ወልደ ጊዮርጊስ ዋይ ፈረንጅ ጌታ፣ እኔ አሁን 300 ወታደር የለኝም፣ የቀሩኝ 20 ቢበዛ 30 ቢሆኑ ነው ፈረንጅ። የቀሩት ወታደሮች ከሽፍቶች ጋር ተቀላቅለዋል። ትናንት በአንተ ወታደሮች ከተገደሉት መካከል ዘመዳቸውን አግኝተው ክፉኛ ተቆጥተዋል፣ አንተንም ሊበቀሉህ ምለው ተገዝተዋል። አሁን ቀኛዝማች እውነቱን እንደሆነ ጭንቅ ያለው ፊቱ ይናገር ነበር። ምንም ማድረግ አንችልም፣ እንደደከመን እንቅልፍ ሳንጠግ በዚህ ድቅድቅ ጨለማ ተራራ መቧጠጥ አለብን። ደግነቱ ቀኛዝማች ወልደ ጊዮርጊስ እያንዳንዷን ድንጋይ ጠንቅቆ ያውቃታል። ቢሆን እኩለ ሌሊት ቢሆን ነው፣ ጨረቃዋም ጨክና ከተራራው ጀርባ ተደብቃለች። ከአንድ ሜትር በላይ አርቆ በማይታይበት ጨለማ በዳክዬ እርምጃ ቀኛዝማች ወልደ ጊዮርጊስን ተከትለን አንዲት ኮሽታ ፈነሰማ ወደ ተራራው ወጣን። ከሁለት ሰዓት የዳክዬ ጉዞ በኋላ ከተራራው ጫፍ ደረስ። አዎ ተራራው ባናቱ ላይ እጅግ በጣም የሚያስገርሙ የተፈጥሮ የመከላከያ ምሽጎች አሉት። እዚህ ከመሸግን የፈለግነውን ያህል ጦር ቢሰለፍብን ጥይቶቻችን እስካላለቁና ውሃና ምግብ ጨርሰን በረሃብና በውሃ ጥም እስካልሞትን ድረስ ብዙ ጊዜ መከላከል እንችላለን። እንዲህ ሳስብ በድንገትና በችኮላ ከመንደሯ ተጣድፈን ስንወጣ በቂ ስንቅ ያለመያዛችን ትዝ አለኝ። እንሳ ምን ትላለህ ብለው ቀኝ አዝማች ላቀረቡልኝ ጥያቄ፣ አዎ ጥሩ ቦታ ነው፣ አጋዥ ኃይል እስኪመጣልን ድረስ እዚህ መሽገን መከላከል እንችላለን አልኳቸው። ኃይል ከየት ይመጣል ብለህ ነው ጌታው አሉኝ ቀኝ አዝማች አሁን በነገረም ጢማቸውን እንደ መፈተግ እያሉ። ከዚህ ራቅ ብሎ አምባራዶም የራስ ሙልጌታ ጦር አለ። አሁን ካለንበት ተራራ ጫፍ ትይዩ የግማሽ ቀን መንገድ ርቀት ላይ ሳምሪ ከምትባል ቦታ የራስ ስዩም ሚስት ከአምስት ሺህ ጦራቸው ጋር ሰፍረዋል። አሁን ካለንበት የተራራ ጫፍና ባቢ አዲ እኩሌታ ቦታ ላይ አብቹ ከሁለት ሺህ በላይ ከሚሆነው ጦሩ ጋር ከሽፍቶች ጋር እየተዋጋ ሰፍረዋል። ቀኝ አዝማች ወልደ ጊዮርጊስን ጠራውና ሁለት ታማኝ ወታደሮችን ወደ ራስ ሙልጌታ የጦር ሰፈር ልከው ያለንበትን ሁኔታ አስረድተው 300 ወታደሮችና የተወሰኑ መትረየሶችን ይዘውልን እንዲመጡ ላኩ። ሌላ ሁለት ታማኝ ወታደሮችን ደግሞ ከራስ ስዩም ሚስት ዘንድ ሳምሪ ልከው እርዳታዋን እንደምንፈልግ እንዲያስረዱ ይላኩ። ሌሎች ሁለት ታማኝና ደፋር ወታደሮችን ወደ አብቹ ልከው ችግር ውስጥ እንዳለን እንዲነግሩት አድርገው ላኩ አልኩና ቀኝ አዝማች ወልደ ጊዮርጊስን ለመንኳቸው። የጦር እርዳታ ልመና ወደ ራስ ካሳ መላኩ ዋጋ የለውም። ከራስ ካሳ የሚመጣ የጦር ኃይል እንኳ ቢኖር እዚህ ቢደርስልን ግፋ ቢል ከአራት ቀናት በኋላ ነው። አራት ቀን ሙሉ ግን በዚህ ተራራ ጫፍ ላይ ያለምንም ስንቅና ውሃ መቆየት አንችልም። ቀኝ አዝማች ወልደ ጊዮርጊስ በዚህች ምሽት ልመናዬን ተቀብሎ ታማኝ ሰዎቻቸውን መርጠው መልእክቴን ሊልኩ ወደ መንደሩ ቁልቁል ገሰገሱ። ከተራራው ጫፍ ገደል ላይ እንደ ውሃ ልክ ተጠርባ ከተዘረጋች ግርግይ ላይ ሰፍረን በታላቅ ትዕግስት ቀኝ አዝማች ወልደ ጊዮርጊስ ኃይል አስተባብረው እስኪደርሱልን መጠበቅ ጀመር። ቀኝ ወታደሮቻችን ቀኑን ሙሉ በተወሰነ ጊዜ እየተቀያየሩ አካባቢያችንን ቢቃኙም ምንም ዝር የሚል ነገር አልነበረም። ማምሻው ላይ ቀኝ አዝማች ወልደ ጊዮርጊስ ብቻቸውን ወደ ምሽጋችን ብቅ አሉ። ቀኝ አዝማችን ገና ከሩቅ ሳያቸው ድምጼን ከፍ አድርጌ ተጣራው። ቀኝ አዝማች ወደኛ እየቀረቡ ሲመጡ እጅጉን በጣም እንዳዘኑ ያስታውቅ ነበር። ቀኝ አዝማች ከአጠገቤ አረፍ ብለው የመንደሩ ሰዎች እኛን ለማዳን የሚያደርጉትን ጥረት በክፉ ዓይን እንደሚያዩትና በጎ ፈቃደኞችን አግኝተው መልእክቱን ለመላክ ተቸክረው እንደነበርና በመከራ አሳምነው የላኳቸው መልእክተኞቹ ምንም ፋይዳ ሳይፈይዱ እንደተመለሱ እዝን ብለው ነገሩኝ። ወደ ራስ ሙልጌታ የጦር ሰፈር መልእክተኞች ፈጽሞ መጠጋት እንዳስቻላቸውና የራስ ሙልጌታ ጦር በጣሊያን ሰራዊት ተከቦ ሲዋጋ ሰንብቶ ትናንት የአምባራዶምን ተራራ ጫፍ ለጣሊያኖች መልቀቁንና የራስ ሙልጌታ ወታደሮች ስብርቅርቁ በወጣ ሁኔታ ወደ አምባላጌ ማፈግፈግና መሸሽ መጀመራቸውን፣ የራስ ስዩም ባለቤት ከሳምሪ 5000 ጦሯን ይዛ ከሶስት ቀን በፊት ወደ ስሜን ተራራ መውጣቷንና ለቃው የሄደችውን ሳምሪን ጣሊያኖች እንደተቆጣጠሩት ካስረዱኝ በኋላ በእኛና በራስ ካሳ ጦር መካከል ሰፍሮ ያለውና ከ2000 በላይ ፈጣንና ተወርዋሪ ጦር ያለው አብቹም በአንድ ወገን የደጃዝማች ኃይለ ሥላሴ ጉግሳ ሰዎች፣ በሌላ ወገን በትግራይ ሽፍቶች፣ ከታች ደግሞ በጣሊያን ወታደሮች ተከቦ በከባድ ውጊያ ላይ መሆኑንና መልክተኞቹ ወደዚያ ደፍረው ለመሄድ እንኳ ፈቃደኛ ሳይሆኑ እንደቀሩ ባዘነ ልባቸው ቀኝ አዝማች ወልደ ጊዮርጊስ አስረዱኝ። እንግዲህ ያለን የመጨረሻ እድል በራሳችን መተማመን ብቻ ነው። እንዲህ እጅጉን በጣም ተስፋ አስቆራጭ ሁኔታ ላይ ያለን ጣሊያኖች ወደ ቀኛዝማች ወልደ ጊዮርጊስ መንደር መጠጋት ጀመሩ። ትንሽ ካሰብኩ በኋላ ልክ እንደ መጨረሻ እድል ቀኛዝማችን አድፈጣው ወደሚጠብቁን ሽፍቶች ሂደው በምን መልኩ ነፃ መንገድ ሊከፍቱልን እንደሚችሉ እንዲደራደሩ ላኳቸው። በድርድሩም በርካታ የጭነት ከብቶችና ጠመንጃዎችን ልንሰጣቸው መዘጋጀታችንን ማስረዳት እንዳይረሱም ደጋግሜ አስታወስኳቸው። አሁን ትዕግስት አጥቼ የሽፍቶቹን መልስ እየጠበቅኩ ነው። ትዕግስቴ ወደ ማለቁ ሲቀረብ ቀኛዝማች ተመለሱ። እሺ ቀኛዝማች ምን አሉ? ተቀበሉን? እያልኩ ገና ብቅ ከማለታቸው ድምጼን ከፍ አድርጌ እየጮኩ ጠየቅኳቸው። ቀኛዝማች በታላቅ አዘን ራሳቸውን አወዛወዙ። ባረማመዳቸው እጅጉን መድከማቸው ያስታውቃል። ግን ከትናንት ጀምሮ ሳይታክቱ ለአንዲት ደቂቃ እንኳ ሳያርፉ ሲንከራተቱ ውለዋል። አሁን የግዳቸውን ከጎኔ ተቀምጠው እምቢ አሉኝ፣ አልተቀበሉኝም አሉኝ። ቀኛዝማች ከጥቂት ጊዜ ዝምታ በኋላ ቀጥለው ሽፍቶቹ አሁን ያለንበትን ሁኔታ አሳምረው ያውቃሉ። ምንም ስንቅና ውሃ እንደሌለን አውቀዋል። መጀመሪያ በረሃብና በውሃ ጥም ሊቀጡንም ወስነዋል። አዲሱ ሹማቸውማ ያለ ውሃ ግፋቤል 3 ቀን ብትችሉ ነው፣ ከሶስት ቀን በኋላ የማጥቃት እርምጃ እንወስዳለን፣ እንዘምትባችኋለን። ከዚያ ሁላችሁንም ከፈጀናችሁ በኋላ ያሻንን ያለ ከልካይ እንወስዳለን እያለ ፎከረብኝ አሉኝ። ምንም የሚጠጣ ውሃ የለንም። ለሰማዩ ቀረብን መሰለኝ ገደሉን ተንተርሰን ቁጭ ባልንባት ግርግይ ላይ ፀሐይዋም ያለ ገላጋይ እየወቃችን ነው። ብቻዬን ተቀምጬ እንዲህ መላው ከጠፋ ፍጹም ተስፋ አስቆራጭ ሁኔታ እንዴት እንደምንወጣ ያለማቋረጥ አስባለሁ፣ አወጣለሁ፣ አወርዳለሁ። እያንዳንዷን እድል እንደ ጸጉር እየሰነጠቁ አሰለስላለሁ። ግን ሐሳቤን አሰባስቤ ይሄ ነው የምለው ቁርጥ ያለ ሐሳብ ሳይኖረኝ በግማሽ እንደንቀል በግማሽ ደግሞ እንደ ቅዠት ነገር ያዘኝና ከኔ ትንሽ ፈንጠር ብለው የሚመክሩትን ባላምባራስ ኪዳነ ማርያም ልጅ ወልደ ገብርኤልንና ቀኛዝማች ወልደ ጊዮርጊስን በውይይታቸው ትቼ በሐሳብ እልም ብዬ ጠፋው። አዎ ነገሩ የሆነው ያኔ ልጅ ተድላ በተስቦ በሽታ በድንገት የሞተ ሰሞን ነው። በዚህ ሰሞን ከሁለቱ ራሶች ዘንድ በተደጋጋሚ እኔ፣ ኮሎኔል ኮናቫሎቭና ደጃዝማች አበራ ተጠርተን በተደጋጋሚ ልጁን እንድናቆመው ትዕዛዝ ተሰጠን። ግን አብቹን ማቆምና ወደ ጦሩ እንዲመለስ ማድረግ ማናችንም አልተቻለንም ነበር። ታዲያ አንድ ቀን ቀኛዝማች ሸህ ሁሴን አባ ወርቁ በጣም ተቆጥተው ወደ እኔ መጡና የሆነ ምስጢር ነገሩኝ። እኔም እሳቸውን ይዤ ኮሎኔልን አስጠራውና ከደጃዝማች አበራ ዋሻ ተሰብስበን መምከር ያዝ። ቀኛዝማች ሼክ ሁሴን አባ ወርቁ የሰሙትን ምስጢር ለደጃዝማች አበራ ሲነግሩት ያለ ወትሮ በጣም ተበሳጭቶ በከፍተኛ ድምፅ ሊሆን አይችልም፣ ሊሆን አይችልም እያለ ጮኸ። ነገሩ እንዲህ ነበር። አብቹ ዝናው እየሰፋ ቀን በቀን የጦሩ ቁጥር እየጨመረ ሄዶ እንዲያውም በመጨረሻ ሰዓት ላይ አንድ ሀብቶም በሚባል የሐማሴ ልጅ የሚመራ ወደ 300 የሚሆኑ የኤርትራ ተወላጅ ወታደሮቹን ይዞ ከልጁ ጦር ጋር ተቀላቀለ በተባለበት ሰሞን የትግራይ መንደሮች ከመቼውም ጊዜ በላይ መጨስ ጀመሩ። እናም ይሄ ወሬ ከሁለቱ ራሶች አልፎ ከአጼው ጆሮ ይደርስና አጼ ኃይለ ሥላሴ በሬዲዮ ለሁለቱ ራሶች ቀንጭን ትዕዛዝ ይሰጣሉ። ያም ልጁን አቁሙት የሚል። አዎ አጼው ንጉሠ ነገሥቱ አሁንም ጦርነቱን በሰላም እፈታለሁ ብለው ተስፋ ያደርጉ ስለነበር እንዲህ እንዳብቹ አይነት አርበኞች
የጠላትን ጦር ድንገት እየደረሱና አደጋ እየጣሉ የከተሉትን ገለው የደረፉትን ዘርፈው እንዳመጣጣቸው ድንገት ውልቅ የሚሉት ነገር አጼው አሁንም ተስፋ በሚያደርጉት ሰላም እንቅፋት እንዳይሆንባቸው በመስጋት በቀጭኑ ዘዛዛቸው ልጁን አቁሙት ብለው ሁለቱን ራሶች አዘዟቸው። በአርበኛው የልጁ ጦር ላይ የሁለቱ ራሶች ጦር ሊዘምትበት እንደተዘጋጀ ነበር ቀኛዝማች የሰሙት ሚስተር የሚያስረዳው። እና ከብዙ ውይይት በኋላ አብቹን በዘዴ ወደ ደጃዝማች አበራ የጦር ሰፈር አምጥተን አስረንም ቢሆን ልናስቀረው አሰብንና ምክንያት ተፈጥሮ መልክተኛ ልንልክበት መልክተኛውም አብቹ የሚያምነው ሰው የቅርብ ጓደኛው አንበሳ እንዲሆን ተወሰነ። መጀመሪያ አንበሳ ዋሽቶ አብቹን በማስያዙ ለመተባበር ፍቃደኛ አልነበረም። በኋላ ላይ ደጃዝማች አበራ ለብቻ ወስዶ አንበሳዬ ይማ እኔ ጤነኛ አይደለሁ አሁን አብቹ ጣላቱ ስለበዛ ከበው ሳይገሉት በፊት ሄደ አበራ በሞት አፋፍ ላይ ነውና ቶሎ ድረስ ብትለው በእኔ አይጨክንምና ቶሎ ይመጣል ከዚያ መከረም ለምኝም ቢሆን እዚሁ አስቀረዋለሁ ብሎ ደጃዝማች አንበሳን ካሳመነው በኋላ ወደ አብቹ ወደማይታወቀው የልጁ የጦር ሰፈር ላከው። አዎ አንበሳ ለአብቹ መልእክቱን በትክክል እንደሚያደርስና አብቹም የጦር አለቃው በሞት አፋፍ ላይ ሆኖ ሲጠራው ሳይውድ ሳያድር እንደሚመጣ እርግጠኛ ሆነ። አብቹ ጨለማን ተገና አድርጎ ማታ ሲመጣ እያንዳንዳችን ምን ማድረግ እንዳለብን ስንወያይ የጠራራው ፀሐይ አብቹ ድንገት ከቻለ ሸበት ጫማ አድርጎ አጭር ቁምጣ ታጥቆ በጣም ሰፋ ያለ እጅጌ ጉርድ ኮቱን ወታደር ቀበቶ ጥፍር አርጎ ያሰረ ጨበሪያም ልጅ ድንገት ከዋሻው ዘው ብሎ ገብቶ ካንዱ ጥግ ሲቆም እዚያ ዋሻ ውስጥ ያለን ሰዎች ሁሉ አፋችንን ከፍተን ቀረን። አብቹ ነበር። መሳሪያ አልታጠቀም። ግን እዚያ ሰፋ ባለና በወታደር ቀበቶ ጥብቅ አርጎ ባሰረውና ቡፍ ባለው ኮቱ ውስጥ ሽጉጡን እንደወሸቀ ጥርጥር የለውም። እንዲህ ሁላችንም ተደናግጠን ዝም እንዳል ደጃዝማች አበራ አሽከሩን በአይኑ ጠቀስ ሲያደርገው አሽከርየው ሹልክ ብሎ ወጣ። የአሽከርየው አወጣት ከዋሻ ደጃፍ ላይ ዘብ የቆሙትን ወታደሮች ለመጥራት እንደሆነ ሁላችንም ገብቶናል። እርግጠኛ ነኝ ካሳሳቁ አብቹም በደንብ ገብቶታል። ብዙም ሳይቆይ አሽከርየው እጆቹን ወደ ላይ አንስቶ ከጀርባው መሳሪያ ተደግኖበት ወደ ዋሻው ተመለሰ። አሁን አብቹ ከዋሻዋ ውጭ ኃይል እንዳለውና በደንብ አስቦበት እንደመጣ ሁላችንም በዚያች ዋሻ ውስጥ ያለን ሰዎች ገባን። ምርኮኛ መሆናችን ነው እንዴ አብቹ? ሲል ኮሎኔል ኮናቫሎቭ እንደተቀመጠ አረቄውን በትንፋሽ ጨልጦ ጠየቀው። በፍጹም ኮሎኔል በፍጹም። ማን የማን ምርኮኛ ይሆናል ጌታው? ሲል መለሰና ወዲያው ቀጥሎ ለምን ግን ደጃዝማች ለምን? ሲል ደጃዝማችን ጠየቀ። አሁን ደጃዝማች ትንሽ አሰብ አድርጎ ሁለቱ ራሶች ያሰቡለትን ድግስ ፍርጥርጥ አርጎ አስረዳው። እንዲህ ደጃዝማች አብቹን ሲያስረዳው አብቹ በዝምታ ያዳምጥና ግን ለምን ግን ለምን እያለ በተደጋጋሚ ይጠይቃል። የአጼውን ፍላጎት ኮሎኔልም እኔም በወግ በወጉ ልናስረዳው ሞከርን። ይሁን እንጂ የአብቹን ግን ለምን ጥያቄ መመለስ የቻለ ሰው አልነበረም። አብቹ ተሰናብቶን ከመሄዱ በፊት ግን አንድ እስከ ሕይወቴ መጨረሻ ድረስ የማረሳው አጭር ንግግር አድርጎ ነበር። ደጃዝማች፣ ገና ከሰላሌ ስንነሳ ታማኝነቴን በምኒልክ ስም ቃል የገባሁት ለአንተ እንጂ ለሽማግሌዎች ወይም ለንጉሡ አይደለም። እኔ ንጉሥ አይደለሁም፣ ተራ ወታደር እንጂ። እና እኔ ሁለት ሶስት ወር ደሴ ተጎልቼ ጣሊያኖች እጄን እስኪይዙኝ አልጠብቅም። ለአንተ ግን አሁንም በምኒልክ ስም በምኒልክ አምላክ በድጋሚ ቃሌን እሰጣለሁ ላንተ ሞታለሁ ተመለስ ላልከው ግን የት ነው መመለሰው ምንስ መመለሻ ቤት አልደኝና እዚህም እዚያም እሳት እየነደደ እንዴት ቁጭ ልበል ሽማግሌዎቹ ጦር ሊፈዱብኝ አስበው ከሆነ ደግ ምንም ችግር የለም ግን እኔ ከነሱ ጠብ እንደሌለኝና ያገሪ ታማኝ ወታደር እንደሆንኩ አስረዳልኝ ስማኝ ማደጃዝማች ምናልባት ካልተገናኘን እማማን ደስተኛ እንደነበርኩ ንገራት በእሳተ ገሞራ መሃል ማለፍ ቢኖርብኝም ወደ ሰላሌ እመለሳለሁ ነበር ያለው አዎ በእሳተ ገሞራ መሃል ቢሆን ይቺ ቃል ትልቅ ወኔ ሰጠችኝና ከገባሁበት የቀን ቅዠት እንደመባለን ብዬ ላቤን በሸማዬ ጠራርጌ ወደ ነልጅ ወልደ ገብርኤል ለመሄድ ስነሳ እነሱም ምክራቸውን ጨርሰው ኖሮ ከተቀመጡበት ተነስተው ወደ እኔ መጡ ወዲያው ባላምባራስ ኪዳነ ማርያም ወደፊት ጠጋ ብለው አጠር ያለች ንግግር አደረጉ ግደለም ፈረንጅ ጌታ አይዞህ ሁላችንም መሞት አለብን አዎ አሁን መክረን ጨረስ ግን አንተን ከመግደላቸው በፊት እኛን በሙሉ መግደል አለባቸው አንድ ሰው ሲቀር ድረስ እንሞትልሃለን አሉኝ ከኔ በፊት ለኔ ለመሞት መወሰናቸው አንጀቴን በላው በእነሱም ቆራጥነት ኮራው ይሁን እንጂ ምንም ጥቅም አልነበረውም በምንም መልኩ ቢሆን ከዚህ ገደል ከዚህ የተራራ ጫፍ ገደል ስር ተቀምጠን ሞትን መጠበቅ የለብንም በተገኘ አጋጣሚ ከዚህ ተራራ ጫፍ ተነስተን በጠላት ጦር መካከል እየተዋጋን ለማምለጥ መሞከር አለብን አዎ በእሳተ ገሞራ መሃልም ማለፍ ቢኖርብን እያልኩ ላስረዳቸው ሞከርኩ እያንዳንዱን የማምለጫ መንገድና ዘዴ በዝርዝር ተወያየንበት ልክ ጨለምለም ከማለቱ በአንድነት ተነስተን ሽፍቶች ሳይዘጋጁና ሳይጠብቁን ድንገት አደጋ ጥለን ሲበታተኑ እንደምንም ብለን ወደ አምባላጌ ለመዝለቅ እንሞክር ከተሳካልን እስከ ደሴ ድረስ ገብተን ከአጭው ጦር ጋር እንቀላቀላለን ካልሆነልንም እንደምንም ብለን ከራስ ሙሉጌታ ጦር ሰፈር ለመድረስ መጣር አለብን አልኳቸው ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።
ሙታ